ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የመጣንበት ምክንያት መሰረታዊ ጥያቄ ይዘን ነው። አንደኛ በአስቸኳይ ግጭቱ በኃይል እንዲቆም ነው። በፖሊስም ይሁን በመከላከያም እንዲቆም ነው።
መምህር ፍጹም ታደሰ በባሌ ጎባ የደረሰውን ግጭት አስመልክቶ ለክልሉ አቤቱታ ካደረሱ የአካባቢው ሰዎች ውስጥ ናቸው። ሙሉ ዘገባውን በለቱ አብይ ርዕስ ይዘናል።
ላለፉት 27 ዓመታት ተከፋፍለው የኖሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶሶች ወደ አንድነት ለመመለስ የጀመሩት የሰላምና እርቅ ሂደት በተሳካ ሁኔታ እየተካሄደ ነው የሚልም ደርሶናል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን ዜናዎች መካከል የኬንያ ወጅር ፍርድ ቤት በህገወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። አጠር ያለ ዘገባ ይኖረናል። የኤርትራ መንግስት በኢትዮጵያ አምባሳደር ሾሟል። አምባሳደሩ የትምህርት ሚኒስትር የነበሩት ሰመረ ርዕሶም ናቸው። በሌላ ዜና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ሄደው ከንጉሱ ሳልማን ጋር ተወያይተዋል የሚሉትና ሌሎችም አሉን።
ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘዋል። በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 16 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ቮይቴክ ዞርኛክ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። የኬንያ ወጅር ፍርድ ቤት በህገወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ኢትዮጵያውያኑ የተያዙት ባለፈው አርብ ሲሆን ወጅር ፍርድ ቤት ቀርበው እያንዳንዳቸው 50,000 የኬንያ ሺሊንግ አሊያም የአንድ ወር እስራት ቅጣት ተፈርዶባቸዋል። የኬንያው ዘጋቢያችን ገልሞ ዳዊት አጭር ዘገባ ልኳል።
ባለፈው አርብ 35 ኢትዮጵያን ፍልሰተኞች ኬንያ ሰሜን ምስራቅ ቡና በመባል ቦታ በኬንያ ፖሊስ ቁጥጥር ስር እንደዋሉ ተዘግቧል። ፍልሰተኞቹ የተያዙት በህዝብ ጠቁማ ሲሆን ዛሬ ፍርድ ቤት መቅረባቸው ታውቋል። በችሎቱ የነበረ ጋዜጠኛ ብሩዋን ማኮንግ በእያንዳንዳቸው ላይ የተላለፈውን ቅጣት ገልጾልናል።
ፍርድ ቤቱ እያንዳንዳቸው 50,000 ሺሊንግ እንዲከፍሉ ወይም በአንድ ወር እስራት እንዲቀጡ ትዕዛዝ አስተላልፏል። 50,000ን መክፈል የቻለ ማንም ሰው ወዲያው ወደ ሀገሩ እንዲመለስ ይደረጋል። ከሌላቸው የአንድ ወር እስራት ጊዜው ለመጨረስ ግድ ይሆንባቸዋል። ከዚያ በኋላ ነው ወደ ሀገራቸው መመለስ የሚችሉት።
ማኮንግ አክለው ፍልሰተኞቹ በኦሮሚያ ክልልና በኢትዮጵያ ሶማሌ ድንበር አካባቢ ከሚካሄደው ግጭት ሸሽተው ወደ ኬንያ እንደመጡ ለችሎት መናገራቸውን ለአሜሪካ ድምፅ ገልጸዋል። ሆኖም ኢትዮጵያውያኑ ጥገኝነት ፍለጋ ወደ ኬንያ እንደመጡ የገለጹት ነገር የለም። ዛሬ ፍርድ ቤት ቀርቦ ውሳኔ የተላለፈባቸው ኢትዮጵያን ፍልሰተኞች በወጣትነት ዕድሜ ክልል የሚገኙ በሙሉ ወንዶች መሆናቸውም ታውቋል። ጋዜጠኛ ማኮንግ በኬንያ ወጅር ግዛት ብዙ የኢትዮጵያ ፍልሰተኞች በተደጋጋሚ በፖሊስ ቁጥጥር ስር እንደሚውሉ ለአሜሪካ ድምፅ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ኤርትራ በኢትዮጵያ አምባሳደር ሾመች። አምባሳደር አቶ ሰመረ ርዕሶም በኤርትራ የትምህርት ሚኒስቴር በመሆን ሲያገለግሉ የቆዩ ናቸው። በአየርላንድ የኢትዮጵያ አምባሳደር የነበሩት አቶ ሬድዋን ሁሴን በኤርትራ የኢትዮጵያ አምባሳደር ሆነው እንዲያገለግሉ ባለፈው ሳምንት መሾማቸውም ይታወሳል። ብርሃነ በርሄ ከአስመራ ዝርዝሩን ይዟል።
አምባሳደር ሰመረ ርዕሶም ይህን ሹመት በሚኒስቴርነት ደረጃ ሆነው እንዲያገለግሉ ነው የተሾሙት። የኤርትራ ኤምባሲ ባለፈው ሐምሌ 7 2010 በአዲስ አበባ መከፈቱ የሚታወስ ሲሆን በኢትዮጵያ በኩልም በተመሳሳይ አቶ ሬድዋን ሁሴንን ባለፈው ሐምሌ 11 የኢትዮጵያ አምባሳደር በኤርትራ ሆነው መሾማቸው የሚታወቅ ነው። ሁለቱ አገሮች አምባሳደሮቻቸውን መሾማቸው በሁለቱ አገራት መካከል የተጀመረውን ተስፋ ሰጪ የሰላም ግንኙነት ወደ ተሻለ ደረጃ በማድረስ በኩል ትልቅ ሚና እንደሚኖረውም ተገልጧል። ሁለቱ ሀገሮች ዲፕሎማሲያዊ ስራዎቻቸውንና ግንኙነታቸውን እንዲያድሱ የሚል 5 ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ 2 በአስመራ መፈራረማቸው ይታወቃል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዛሬ ሰኞ ከሳውዲ አረቢያ ንጉሥ ሳልማን ጋር ጀዳ ላይ ተገናኝተው መወያየታቸውን የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ አስታውቋል። በጀዳ ንጉሳዊ ቤተ መንግስት ያካሄዱት ውይይት በሁለቱ ሀገሮችና ሁለቱን ሀገሮች በሚመለከቱ ታላላቅ አካባቢያዊ ወይም ክልላዊ ጉዳዮች ላይ ያተኮረ እንደነበረ ነው መግለጫው ያወሳው። የሳውዲ ንጉሥ ሳልማን ሀገራቸው ከኤርትራ ጋር ላላት ወዳጅነት ታላቅ አክብሮት እንዳላት ገልጸው ግንኙነቷን ይበልጡን ለማጠናከርም ቁርጠኛ መሆኗን አመልክተዋል። የሳውዲው ንጉሥ በቅርቡ በኢትዮጵያና የኤርትራ መሪዎች በሀገሮቻቸው መካከል ሰላም ለመመስረት የወሰዱትን ብልህነትና ጀግንነት የተመላበት እርምጃ አድንቀዋል ብሏል መግለጫው። ፕሬዚደንት ኢሳያስ ወደ ሳውዲ የተጓዙት ንጉሡ ባደረግላቸው ግብዣ መሆኑንም መግለጫው አክሎ ገልጿል።
ሶማሊያ የታችኛው ጁባ ክፍለ ግዛት ውስጥ በሚገኙ ወታደራዊ ካምፕ ላይ ዛሬ ሰኞ ማለዳ የአልሸባብ ታጣቂዎች ጥቃት አድርሰው እስካሁን በታወቀው 12 ሰዎች ተገድለዋል። አልሸባብ በጥቃቱ ኢላማ ያደረገው ከኪስማዮ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ወታደራዊ ካምፕ ላይ መሆኑንም የሶማሊያ ባለስልጣናት ለአሜሪካ ድምጽ የሶማልኛ አገልግሎት ገልጠዋል። አልሸባብ ካምፑን ወረን 27 የመንግስት ወታደሮች ገድለናል ሲልም የመንግስቱ ባለስልጣን ግን መሰረተ ቢስ ነው ሲሉ አስተባብለዋል።
የሩዋንዳ ፕሬዚደንት ፖል ካጋሜ ቻይናን አፍሪካን በእኩልነት የምትመለከት ሲሉ አሞገሷት። ይህም በዓለም አቀፍ ጉዳዮች አብዮታዊ የሆነና ከገንዘብም የሚበልጥ ዋጋ የሚሰጠው ነው ሲሉ ካጋሜ መናገራቸው ተጠቅሷል። ፖል ካጋሜ ዛሬ ይህንን የተናገሩት ሩዋንዳን በመጎብኘት ላይ ካሉት የቻይና ፕሬዚደንት ሺ ጂንፒንግ ጋር ሁለቱን ሀገሮች በሚመለከቱ የጋራ ጉዳዮች ዙሪያ ስምምነት ከተፈራረሙ በኋላ ነው። ሩዋንዳን በመጎብኘት የመጀመሪያ የቻይና ፕሬዚደንት የሆኑት ሺ ትናንት እሁድ ነው ከሴኔጋል ወደ ኪጋሊ የሄዱት። በመቀጠል ወደ ሞሪሸስ ያመሩና ከዚያም የዋና ዋናዎቹ አዳጊ ኢኮኖሚዎች ማህበር ብሪክስ ተብለው የሚታወቁት የመሪዎች ጉባኤ ላይ ወደሚሳተፉባት ወደ ደቡብ አፍሪካ ይጓዛሉ። አንዳንድ የአፍሪካ መንግስታት ለሚያካሂዷቸው ግዙፍ የመሰረተ ልማት ግንባታ ፕሮጀክቶቻቸው ወጪ የሆነ የሚሆን ብድር ለማግኘት ይበልጡን ቻይና ላይ እንደሚተማመኑ ነው የሚገለጸው። ከሁሉም ትልቋ ከአፍሪካ ጋር ተናጋጅ የሆነችው ቻይና ወታደራዊ ትስስር ለመመስረትም ትፈልጋለች። የመጀመሪያዋን የጦር ሰፈሯን ባለፈው ዓመት ጅቡቲ ላይ መክፈቷ የሚታወቅ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ላይ ፈጽሞ እንዳይዝቱ ሲሉ የኢራኑን ፕሬዚዳንት ሐሰን ሮሃኒን አስጠነቀቁ። ፕሬዚዳንቱ በትዊተር አማካኝነት ባስተላለፉት መግለጫቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የኢራንን መሪዎች የሚነቅፍ ንግግር ካደረጉ ከጥቂት ጊዜ በኋላ ነው። ሚስተር ትራምፕ ለኢራኑ ፕሬዚዳንት ሩሃኒ ብለው ትናንት እሁድ ማታ በትዊተር ባወጡት ማስጠንቀቂያቸው እንዲህ ብለው ዩናይትድ ስቴትስ ላይ እንዳይዝቱ፣ አለዚያ ግን በታሪክ ታይቶ የማያውቅ መዘዝ ያገኙታል። የሚሰነዝሩትን የእብደት ዛቻ እንደ ድሮ ዝም ብለን የምንመለከት አይደለንም፣ ተጠንቀቁም ሲሉ ጽፈዋል። ፕሬዚዳንቱ ይህን ማስጠንቀቂያ ያወጡት የኢራን ፕሬዚዳንት በአንበሳ ጭራ መጫወት ይቅርቦ ኋላ ግን ይቆጩታል ብለው ትራምፕን አስጠነቀቁ የሚሉ ሪፖርቶች ቀደም ብለው ከተሰሙ በኋላ ነው። ሩሃኒ ከኢራን ጋር ሰላም መፍጠር የሰላም ሁሉ መጨረሻ፣ ከኢራን ጋር ጦርነት ማንሳት ደግሞ የጦርነት ሁሉ መጨረሻ፣ አሜሪካ ቢገባት ይሻላል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ካሊፎርኒያ ውስጥ ባደረጉ ንግግር የኢራን መንግስት ለሀገሩ ሕዝብ ከባድ ስቃይ ሆኖበታል ብለዋል።
ባለፈው ሳምንት ሄልሲንኪ ላይ ባደረግነው ንግግር ለሩሲያ ፕሬዚደንት ቭላዲሚር ፑቲን ተበልጬ እጄን የሰጠሁበት አንድም ጉዳይ የለም አሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ይሁን እንጂ አሁንም ቢሆን በሄልሲንኪው ጉባኤያቸው ላይ ሁለቱ መሪዎች ምን እንደተባባሉ እቅጩን ማወቅ አልተቻለም። የተወያየነው ለሁለቱም ሀገሮቻችን ወደፊት በሚጠቅሙ ጉዳዮች ላይ ነው። ደግሞም በደንብ ነው የተግባባ ነው። ይሄ ደግሞ ጥሩ ነገር ነው። የሐሰት ሚዲያውን አይመለከትም እንጂ ሲሉ ፕሬዚደንት ትራምፕ ጽፈዋል። ስለ ንግግራችን አሉታዊ ወሬ የሚያወሩት ዋሾ ሁላ ፌክ ኒውስ ናቸው ሲሉ ትላልቆቹን የዜና ማሰራጫዎች ፕሬዚደንቱ በድጋሚ ወንጅለዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
ሰላሙ ዘላቂ እንዲሆን የሚያስፈልጉ ነገሮች አሉ። መጀመሪያ በኢትዮጵያና በኤርትራ ውስጥ የአስተዳደር መስተካከል ይኖርበታል። እዛ ሪፎርም ማለት ነው። በዛው ላይ ሰብአዊ መብቶችም ሌላም የፖለቲካል መብቶችም መጠበቅ አለባቸው።
አቶ አብዱራህማን ሰይድ ናቸው። በኢትዮጵያና በኤርትራ የሰላም ስምምነት ዙሪያ ከተናገሩት የተወሰደ ነው። አቶ አብዱራህማን ስለ ኤርትራ የሰብአዊ መብትና የአስተዳደር ጉዳይ የሚከታተሉ ተንታኝ ናቸው። በአፍሪካ ነክ ርዕሶች ጠብቋቸው፣ ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
በባሌ ዞን ጎባ ከተማ በደረሰው ግጭት እስካሁን በተረጋገጠው 10 ሰዎች መገደላቸውን ከ100 በላይ ደግሞ ቀላልና ከባድ የመቁሰል ጉዳት እንደደረሰባቸው የኦሮሚያ ክልላዊ መንግስት አስታውቋል። ግጭቱን የቀሰቀሱት በሀገሪቱ እየተካሄደ ያለውን ለውጥ ለማደናቀፍ የሚሰሩ ወገኖች ናቸው ብለዋል የአካባቢው ተወላጅ የሆኑ አስተያየት ሰጪዎች። ከግጭቱ በስተጀርባ ያሉት ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው ያለው ደግሞ የኦሮሚያ ክልላዊ መንግስት ነው። እስክንድር ፍሬው ዝርዝሩን ይዟል።
የባሌዋ ጎባ ከተማ ሰሞኑን ሰላም አይደለችም። ከሶስት ቀናት በፊት የተቀሰቀሰ ግጭት የሰው ህይወት አጥፍቷል፣ ነዋሪዎቿንም ስጋት ውስጥ ከቷል። በጎባ ከተማ አደባባይ ምስሏ የቆመላትን ቀይ ቀበሮ የዚህ ግጭት ማዕከል አድርገው የሚገልጹ አሉ። የክልሉ መንግስትና ነዋሪዎች እንደሚያስረዱት የቀይ ቀበሮዋ ምስል በአካባቢው ከፍተኛ ውቅና ባላቸው ሀጂ አደም ሳዶ ሐውልት እንዲተካ የፈለጉ ወገኖች አሉ። እነዚህ ወገኖች በከተማው አደባባይ የቆመውን የዚህችን ቀይ ቀበሮ ቅርጽ ማፍረሳቸው ደግሞ እርምጃውን ከተቃወሙት ጋር ግጭት ቀስቅሷል። አንዳንዶች የሃይማኖት መልክ ሊያስይዙት በመከሩት በዚህ ግጭት እስካሁን 10 ሰዎች መገደላቸውን የክልሉ መንግስት አስታውቋል። ትውልድ እድገታቸው በጎባ ከተማ የሆነ የአዲስ አበባ ነዋሪዎች የኦሮሚያ ብሔራዊ ክልላዊ መንግስት ለግጭቱ መፍትሄ እንዲሰጥ ለመጠየቅ ዛሬ ከፕሬዝዳንቱ ለማ መገርሳ ቢሮ ፊት ለፊት ተሰባስበው ነበር። ቀይ ቀበሮዋ ሃይማኖትም ሆነ ብሔር የላትም ያሉት አቤቱታ አቅራቢዎቹ የግጭቱ መነሻ አይደለችም ሲሉ ተናግረዋል። አቤቱታ አቅራቢዎቹ አቶ ለማ መገርሳን ባያገኙም የእርሳቸውን ተወካዮች ገብተው አነጋግረዋል። ከአቤቱታ አቅራቢዎቹ አንዱ የሆኑት መምህር ፍጹም ታደሰ ለክልሉ መንግስት ያቀረቧቸውን ጥያቄዎች አብራርተዋል።
የመጣንበት ምክንያት መሰረታዊ ጥያቄ ይዘን ነው። አንደኛ በአስቸኳይ ግጭቱ በኃይል እንዲቆም ነው። በፖሊስም ይሁን በመከላከያም እንዲቆም ነው። መከላከያም ፌዴራል ፖሊስም ገብቷል ከተማው። ሁለተኛ ይሄንን ነገር ሲያጠነጥኑ ሲገምዱ ሲፈትሉ የነበሩ ከከንቲባው ጽፈት ቤት ጀምሮ፣ ከወረዳው ቢሮ ጀምሮ፣ ከዞኑ ቢሮ ጀምሮ፣ ከክልል ቢሮ ጀምሮ ተይዘው ለፍርድ እንዲጠየቁ ነው። የገደሉ ፖሊሶችም ጭምር ለፍርድ እንዲጠየቁ ነው። የገደሉ ሰዎች፣ ያቆሰሉ ሰዎች፣ ሆ ብሎ አመፁን ያስነሱም ሰዎች ተጠያቂ እንዲሆኑ ነው። ሶስተኛ ላይ በግጭቱ የተበላሹ ነገር ቦታቸው ላይ እንዲቀመጡልን ነው። ይህን በደንብ ነው የጠየቅነው። የክልሉን ቢሮ በአግባቡ ኮሚኒኬሽኑን ቢሮም ቢሆን ሌላውም ሄደን ቢሮ ክፍልም ሄደን ያነጋገርነው በጣም በትህትና አናግረው ነገሮች ሁሉ እኛ መረጃ አለን፣ ነገሮች እንዲስተካከሉ ኢንፎርም አድርገናል። የኮሚትመንት እጥረት እንጂ ነገሩን ለማብረድና ለማስቆም ቀላል ነበረ።
የቁርጠኝነት እጥረት ነው፣
የቁርጠኝነት ችግር ነው። ስለዚህ የጠየቃችሁትን ትኩረት እንሰጥባቸዋለን። ከዛ በኋላ ላይ ወደ ቀደመ ቦታዋ ማንነቷ ይመለሳል ብለው ቃል ገብተውልናል። እኛም የጠየቅነው ይሄ ነው። ሰውን ስሜቱን አጥንተው ነው በስሜቱ የመጡበት እንጂ ሰው በጣም ተዋዶ ተፋቅሮ የኖረ ሰው ነው። ቄስ ጨብጦ ቄስ አክብሮ፣ ሀጂ ጨብጦ ሀጂ ሼኪ አክብሮ የኖረ ህዝብ።
ሰሞኑን የታየው ግጭት በከተማዋ ያለውን እውነታ እንደማያንጸባርቅም እነዚሁ ተወላጆች ያስረዳሉ። በዚያው ተወልደው ያደጉትና በአዲስ አበባ ከተማ የሚኖሩት አቶ ዘላለም ሸቴ እንዳሉት ግጭቱ በዚያ ከተማ ነዋሪዎች መካከል የተከሰከሰ አይደለም። ለውጥ የማይፈልጉ ኃይሎች ያቀጣጠሉት ነው ባይናቸው።
አሁን ባለው አገሪቱ ያሳየች ያለችውን ለውጥ መሰረት አድርገን ሪፎርሙስ ከታች ድረስ እንዲከናወን ወይም ደግሞ ታች ድረስ እንዲደርስ የማይፈልጉ የቀንጅቦች ጠቅላይ ሚኒስትሩ እንዳላቸው እነሱ በገንዘብና በተለያየ ነገር ተደልለው የተወሰኑ ኃይሎችን በሙስና በመያዝ ህብረተሰብ ውስጥ ልክ የሃይማኖት እና የብሔር ጦርነት እንደተነሳ አድርገው ህዝብን ከህዝብ ለማስተላለቅ የሚያደርጉ ጥረት ነው። ምክንያቱም ሰው በሃይማኖት ወይ በእምነት የተሳሰረ አንድ ሆኖ የሚኖር የጎባ ከተማ ህዝብ እንደምታውቀው እንደ የትንሿ ኢትዮጵያ መገለጫ የሆነ ነው። የተለያየ እምነት ያላቸው የተለያየ ሃይማኖት ያላቸው ሰዎች ተከባብረው ተፈቃቅደው የሚኖሩባት ከተማ ከመሆኗን ባሻገር ሙስሊሙም ክርስቲያኑም በማህበራዊ ህይወት በእድር በሰርግ በለቅሶ አብሮ የማይነጣጠል አብሮ የኖረ ወደፊትም አብሮ የሚኖር ይህንን ግንኙነት አንድ ጊዜም ራሱ እንኳን ምንም አይነት ችግር ተፈጥሮ የማይታወቅበት ቦታ ላይ ሆን ተብሎ የተጠነሰሰ ሴራ ነው። በጥቂት ግለሰቦች የለውጡ አራማጅ ያልሆኑ ግለሰቦች ያመጡት ችግር ነው። እኛንም እዚህ አነሳስቶ ያንን ነገር ለማስቆም እዚህ እንድንሰበሰበ የተደረገበት ምክንያት
የኦሮሚያ ብሔራዊ ክልላዊ መንግስትም በተለይ ከግጭቱ አነሳስ አንጻር በተወላጆቹ በተሰጠው አስተያየት ይስማማል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ለአሜሪካ ድምጽ እንዳብራሩት ተጠያቂዎቹ ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው።
ይሄ ለዚህ ግጭት ምክንያት ይሆናል ብሎ መውሰድ አስቸጋሪ ነው የሚሆነው። ምክንያቱም ለሰው ህይወት እንዲያልፍ እንደዚህ አይነት ጉዳት እንዲደርስ ምክንያት መሆን አልነበረበትም። ምክንያቱም በሰላማዊ መንገድ አውልት ማቆም ይቻላል። ይህንን ደግሞ ከመንግስት ጋር በመነጋገር መስራት ይቻላል። ነገር ግን በኦሮሚያም አጠቃላይ ሀገሪቷ ውስጥ ሰላም እንዳይኖር የሚሰሩ በስውር የሚንቀሳቀሱ አካላት እንዳሉና አላስፈላጊ መረጃ በህዝቦች መካከል ሰላም እንዳይኖር መረጃ በማሰራጨት የሰዎችን ግንኙነት የሚያበላሹ የሚንቀሳቀሱ የከሰሩ አካላት በተለይም ደግሞ በክልሉም ይሁን በሌላው የመንግስት መዋቅርም በእርምጃ የተገለሉትም ይሁን ሌሎችም ደግሞ ከዚህ በፊት በህገወጥ ንግድ የተሳተፉትም በየቦታው ሰላም እንድናጋ የሚሰሩበት ሁኔታ አለ። ስለዚህ ምክንያቱ አሁንም እየተጣራ ነው። ሌላ መልክ እንዲይዝ ግን እየተፈለገ በህዝብ መካከል ግጭት ተደርጓል ማለት ነው።
በግጭቱ እስካሁን 10 ሰዎች መሞታቸውን ከመቶ በላይ የሚሆኑት ደግሞ ከባድና ቀላል ጉዳት እንደደረሰባቸው ዶክተር ነገሪ ጠቅሰዋል። ለሰዎች ህይወት ማለፍ አንዱ ምክንያት በፖሊሶች በራሳቸው የተወሰደው እርምጃ መሆኑን የገለጹ የአካባቢው ተወላጆች አሉ። በእነዚህ ፖሊሶችና በሌሎችም አጥፊዎች ላይ እርምጃ እንዲወሰድ ግጭቱን በተለያየ መንገድ የቀሰቀሱና ያባባሱ የተለያዩ ኃይሎችም እንዲጠየቁ ይፈልጋሉ ነዋሪዎቹ። ከዚህ አንጻር ያለውን ሁኔታ የጠየቅኳቸው ዶክተር ነገሪ አሁን በዋነኛነት የተተኮረው ግጭቱን በማብረር ላይ መሆኑን ገልጸዋል።
የክልሉ መንግስት ግምገማ ተጠናቆ ለዚህ ሪፖርት አልደረሰም። አሁን ራሱ ውይይት እየተደረገበት ነው፣ እየተጣራ ነው። ከዚህ የጸጥታ አካላትን ኃላፊዎችን እንዲሁም ደግሞ የክልሉ የድርጅት ኃላፊ ወይ ደግሞ የመሪው ድርጅት የፖለቲካ ድርጅት ኃላፊን ጨምሮ ውይይት እያደረጉ ነው ያሉት ማለት ነው። ስለዚህ ያው ጉዳት የደረሰባቸው ወገኖች የተለያዩ ቅሬታዎችን ሊያቀርቡ ይችላሉ። ያንን ቅሬታ እንደ ሁኔታው እንቀበላለን። ነገር ግን ትክክለኛው መረጃ ተጣርቶ ለሕዝብ ይፋ ይሆናል ማለት ነው። ማን ነው ያጠፋው የምለውን አሁን ድምዳሜ ላይ መድረስ አይቻልም። ነገር ግን እንደተባለው ይህንን ችግር ከመሰረቱ ይሄ ጉዳት ሳይደርስ ማቆም ይቻላል ብለን ነው የምንገምተው። ስለዚህ በዚህ ውስጥ ማን የማን እጅ ነው ያለው? ለምንድን ነው እስከዚህ ድረስ ይህንን ጉዳት እስኪያደርስ ድረስ ተጠበቀ የምለውን ከተጠራ በኋላ ይፋ የምናደርግ ይሆናል ማለት ነው።
ለመጨረሻ ብዬ ነበር 10 ሰዎች ለመሞታቸው ምንድን ነው ምክንያቱ? እንዴት ነው የሞቱት? ዶክተር ነገሪ በእናንተ ግምገማ እርስ በርስ የነበረ ግጭት ነው? የጸጥታ ኃይሎች ተሳትፎ አለበት?
ስለዚህ ዝርዝር የተጣራ ነገር የለኝም። እየተጣራ ስለሆነ ያኔ እንሰጣቸዋለን።
ዛሬ ከሶስት ቀናት በኋላ በባሌ ጎባና አካባቢው የተሻለ ሰላምና መረጋጋት መኖሩን የክልሉ መንግስትና ተወላጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለ ዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ እንሻገር። ላለፉት 27 ዓመታት ተከፋፍለው የኖሩት የኢትዮጵያ የኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶሶች ወደ አንድነት ለመመለስ የጀመሩት የሰላምና የእርቅ ሂደት በተሳካ ሁኔታ እየተካሄደ መሆኑን እየገለጹ ነው። ከአዲስ አበባ ሰሞኑን ዋሽንግተን የገባው የቅዱስ ሲኖዶሱ ልዑካን ቡድን ውጪ በሚገኘው ሲኖዶስ ሊቃነ ጳጳሳትና የደብሮችም ኃላፊዎች አቀባበል ከተደረገለት በኋላ የሰላሙ ጉባኤ መክፈቻ ስነ ስርዓት የሁለቱም ሲኖዶሶች አባቶችና ምእመናን በተገኙበት ዋሽንግተን ዲሲ ውስጥ በሚገኘው ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ትናንት እሁድ በጋራ ጸሎትና ይፋ መድረክ ተጀምሯል። በሌላ በኩል ደግሞ ዋሽንግተን ዲሲና በአካባቢዋ የሚኖሩ ወንጌላውያን አማንያን ትናንትን የምስጋና ቀን ብለው አክብረውታል። ሰሎሞን አባተ ተከታዩን አሰናድቷል።
የትናንትናው የደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ሥነ ሥርዓት በመታደስና በአንድነት መንፈስ የተሞላ እንደነበረ መሃሉ ለተገኘ ሰው መገመት አያዳግትም። የአንድ ሙሉ ሰው ለሚሆን ዕድሜ ላለፉት 27 ዓመታት ተከፋፍላ የቆየችውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለመሰብሰብና ወደ አንድነት ለመመለስ በርካታ ጥረቶች ሲደረጉ መቆየታቸውንና ሳይሳኩም መቅረታቸውን የሰላምና የእርቅ ኮሚቴው ሰብሳቢ መላከ ሕይወት አረጋወይን ብርሃኑ ትናንት በመክፈቻው ላይ ባደረጉት ንግግር አመልክተዋል።
ዋናው የዚህ ጉባኤ ዓላማ ሁሉም እንደሚያውቁት የቤተ ክርስቲያናችንን ልዕልና የማይወድ እኩይ መንፈስ በተለያዩ አካላት አድሮ ቤተ ክርስቲያናችንን ከሁለት ከፍሎ ሰላማችንንና አንድነታችን ስለነሳን በአንጻሩ በአባቶች ጸሎት በካህናትና ምዕመናን ኅብረት የቤተ ክርስቲያናችንን ክብርና ልዕልና የአባቶቻችንን ተሰሚነትና ተወዳጅነት የካህናትንና የምዕመናንን ፍቅርና አንድነት ወደ ነበረበት ለመመለስ ነው። ብፁዓን አባቶቻችን፣ ክቡራን እንግዶች፣ ብፁዓን አባቶች ልጆቻችሁ ከፊታችሁ ቁመን የምናቀርበው ተማጽኖ በመቆጨት እንጂ ድፍረት እንዳልሆነ ተረድታችሁልን፣ በአባትነት ዓይን አይታችሁልን መፍትሄውን ራሳችሁ እንድትሰጡ በተፈጠረው ልዩ ምክንያት የተከሰተውን ዘርፈ ብዙ ችግር በዚህ ድርድር አስወግዱልን። የቢጽ ሐሳውያንን መግቢያና መውጫ በር ዝጉልን። ይህም የገዳማት አንድነት፣ የማኅበረ ካህናትና የምዕመናን የተባበረ ወቅታዊ ጥያቄ በመሆኑ ልዩ ትኩረት ይሰጥልን። በዚህ አጋጣሚ ችግሩን አንድ ክፉ አጋጣሚ እንዳደረሰብን ሁሉ ሌላ መልካም አጋጣሚ ደግሞ ለመፍትሄው ከአባቶች ጎን ቆሟል። ይኸውም መልካም አጋጣሚ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ትንሣኤና ለቤተክርስቲያናችን አንድነት ቅን ሐሳብ ያላቸው መሆናቸው ነው። የሰላም ሰው፣ የፍቅር ሰው፣ የአንድነት ሰው የሆኑት ክቡር ጠቅላይ ሚኒስትር መልካምነት ከፈጣሪያቸው በምልአት የተሰጣቸው በመሆናቸው በሀገሪቱ የተንሰራፋውን ችግር ሁሉ ለመቅረፍ ያለ ድካም መስራታቸው የመልካምነታቸው ፍሬ ነው። በይበልጥም ለቤተ ክርስቲያናችን ችግር ቅድሚያ በመስጠት ልዩነታችሁን ሰብራችሁ አንድ ሆናችሁ ለእኛ ምሳሌ ሁኑን በማለት ያስተላለፉት መልእክት ወደር የሌለው መልካምነታቸውን ያረጋግጣል። ምክንያቱም መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል ይላልና፣ እንዲህ ስለሆነ የመንግስታቸው ቀና ትብብር እንደማይለየን እምነታችን የጸና ነው። በመሆኑም በዚህ ታላቅ ጉባኤና በሰላምና አንድነት ጉባኤው ፊት ምስጋናዬን አቀርብላቸዋለሁ። እንደገና ያቀዱትና እያከናወኑት ያለው ጠቃሚ ዓላማቸው ሁሉ ከግብ እንዲደርስላቸው ሁላችንም ልንጸልይላቸው ልንተባበራቸውም ይገባል።
የደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያኑ የትናንቱ የጋራ ጸሎት ሥነ ሥርዓት የሚያሳየው የአሁኑ የሰላምና የእርቅ ጥረት የተሳካ መሆኑን ነው መላከ ህይወት ሐረገወይንም ሆኑ ሌሎች ተናጋሪዎች ያሰሟቸው ቃሎች የሚጠቁሙትም የሚያረጋግጡትም ይህንኑ ነበር። በጉባኤው መክፈቻ ስነ ስርዓት ላይ በክብር እንግድነት የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃንም ለዚህ ቤተክርስቲያኒቱን ወደ አንድነት ያቀረበ ጥረት አባቶችና ሌሎች የሚያደርጉትን ጥረት አድንቀው በተለይ እርቁ የሚካሄደው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስ ያሉ ኢትዮጵያውያንና ትውልደ ኢትዮጵያን ለማነጋገር ዋሽንግተን በሚገቡበት ሰሞን መሆኑ የተለየ እንደሚያደርገው አመልክተዋል። ይህ በእንዲህ እንዳለ ዋሽንግተን ዲሲና በአካባቢዋ የሚኖሩ ወንጌላውያን አማንያን ትናንት የአንድነት የህብረትና የምስጋና ቀን ብለው አክብረው ውለዋል። ስነ ስርዓቱ የተዘጋጀውና የተካሄደውም ዋሽንግተን ዲሲ በምትገኘው የኢትዮጵያ ዓለም አቀፍ ወንጌላዊት ቤተ ክርስቲያን ቢሆንም የተገኙት ግን በአካባቢው ያሉ ወንጌላውያን አብያተ ክርስቲያን መሪዎችና ምዕመናንም መሆናቸውን የቤተ ክርስቲያኒቱ መስራችና ዋና ፓስተር ሃንፍሬ አሊጋዝ ገልጸውልናል።
ያዘጋጀንበት ምክንያት ዋና ሁለት አብይ ነገሮች አሉ። አንደኛው ጠቅላይ ሚኒስትራችን ዶክተር አብይ ከተመረጡበት ወይም ደግሞ ስራቸውን ከጀመሩበት ጊዜ ጀምሮ እስካሁን ድረስ በአጭር ጊዜ ውስጥ ያሳዩት የሚያስገርምና የሚያስደንቅ ስራዎችን አይተን እግዚአብሔርን ስለሳቸው ለማመስገን፣ ስለ ሀገራችን ለማመስገን፣ ምክንያቱም ብዙ ዘመን ጸልየናል ስለ ሀገራችን በጾም ጸሎት በእግዚአብሔር ፊት ብዙ ቀርበናል። በዚህ ምክንያት የእሳቸው የጸሎት መልስ ናቸው ብለን ስለአመንን ስለዚህ ነው አንደኛው ምስጋና የቀረበው። ሁለተኛው ደግሞ ቤተ ክርስቲያናችን ብዙ ኤርትራውያኖችና ኢትዮጵያኖች በአንድነት ሆነው የሚያመልኩባት ቤተ ክርስቲያን ናት። ስለሆነችም በዚህ ባለፉት 20 ዓመታት ሳላቋርጥ በየእሁዱ 2 ጊዜ ሰርቪሳችን 2 ስለሆነ 2 ጊዜ ስለ ኢትዮጵያና ስለ ኤርትራ አንድነት፣ ፍቅርና ሰላም ብዙ ጊዜ እጸልይ ነበር። ስለዚህ የዚህ የጸሎታችን መልስ እግዚአብሔር ስለሰጠን በኢትዮጵያና በኤርትራ ያለውን ህብረት፣ ፍቅርና ሰላም እውነተኛ የሆነ ነገር ስላየን በጣም ደስ ስለተሰኘን በዚህ ምክንያት ነው አንደኛው ምስጋና ለእግዚአብሔር እናቀርብ የፈለግ ነው። ይሄንም ደግሞ ኬክ አሰርተን የኢትዮ ኤሪትሪያ በሚል በአንድነት ስለዚሁ ደስታ ቆርሰናል። የእግዚአብሔርን ቃል ሰምተናል። ጸሎት ስለ ሀገራችን ስለ ወደፊቱም ሁኔታ ጸልየናል። በጣም ብዙ ሰው ነበር የተገኘው እና ትልቅ ደስታ ነበር። እንደገናም ደግሞ የጠቅላይ ሚኒስትሩን መምጣት በጉጉትና በፍቅር እንደምንጠብቀው በዛም ደግሞ ገልጸናል።
ፓስተር ሃምፍሬን አመሰግናለሁ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእርቅና የሰላም ጉባኤ ዛሬም የቀጠለ ሲሆን የቤተ ክርስቲያኒቱን ወደ አንድነት መመለስ ዜና በመጪ ቀናት ውስጥ ያውጃሉ ተብሎ ይጠበቃል።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ምዕራብ አፍሪቃ የሚወስደን ነው። ካሜሩን ውስጥ በሚካሄደው ግጭት ምክንያት ልጆቻቸው የሞቱባቸውና የገቡበት ያልታወቀ በመቶች የሚቆጠሩ እናቶች ትናንትና በሀገሪቱ መዲና ሰላማዊ ሰልፍ አካሂደዋል። እናቶቹ በመንግስትና ነጻ መውጣት በሚፈልጉት የእንግሊዝኛ ተናጋሪዎች መካከል የሚካሄደው ግጭት እንዲቆም ጥሪ አቅርበዋል። ሞኪ ኤድዊን ኪንዲዜጋ ከያውንዴ ላከውን ዘገባ አዳነች ፍሳዬ ታቀርባለች።
እነዚህ ሴቶች ከካሜሩን እንግሊዝኛ ተናጋሪ ክልሎች ወደ ያውንዴ የሸሹ ናቸው። በነዛ ክልሎች በመንግስት ኃይሎችና በተገንጣዮች መካከል ውጊያ ሲካሄድ ቆይቷል። ሴቶቹ ለሰላም ሲጸልዩና ሲዘምሩ ነው የሚሰማው። ከነሱም መካከል የ24 ዓመት ዕድሜ ልጃቸው ካለፈው ግንቦት ወር አንስቶ የጠፋባቸው ግላዲስ አሪ ይገኙባቸዋል። እዚህ መጥተን ይብቃ የማለቱን እድል እንዲያመልጠን አንፈልግም ነበር ያሉት። ባለፈው ህዳር ወር እንግሊዝኛ ተናጋሪ በሆነው የካሜሩን ደቡብ ምዕራብ ክልል 2 ፖሊሶች ከተገደሉ በኋላ ፕሬዚደንት ቢያ ተገንጣዮች በሚሏቸው ታጣቂዎች ላይ ጦርነት አወጁ። የካሜሩን መንግስት እንደሚለው 200 ሲቪሎችና ከ100 በላይ ወታደሮች ተገድለዋል። እናቶች ባካሄዱት ሰላማዊ ሰልፍ የተገኙ አነስቲ ንምባ በጦርነቱ ባለቤታቸውንና 2 ልጆቻቸውን እንዳጡ ተናግረዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን የካሜሩን መንግስት ከሚገባው በላይ ኃይል ይጠቀማል፣ በመሃሉ ሲቪሎች ይጎዳሉ ሲል ባለፈው ሰኔ ወር ነቅፏል። መንግስት ግን ክሱ ትክክል አይደለም፣ ከሚገባው በላይ ኃይልም አልተጠቀምኩም ሲል አስተባብሏል። ፈረንሳይኛ ተናጋሪ የሆኑ አንዳንድ ሰዎችም በሰልፉ ተገኝተዋል። ማሪያ መናንጋ በውጊያው ምክንያት የተፈናቀሉ 3 ሰዎችን አስጠግተዋል። መንግስት ትርጉም የሌለው ውጊያን ትቶ ተኩስ እንዲያቆም ይፈልጋሉ። ነፃ መውጣት የሚፈልጉት ኃይሎችም መሳሪያቸውን እንዲያወርዱ ይመኛሉ። የተባበሩት መንግስታት ድርጅት ዘገባ እንደሚለው ወደ 200 ሺህ የሚሆኑ ሰዎች በአገር ውስጥ ተፈናቅለዋል። በ10 ሺዎች የሚቆጠሩት ደግሞ ውጊያው ከተጀመረበት ጊዜ አንስቶ ወደ ናይጄሪያ ተሰደዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። አሁን በነጻው የስልክ መስመራችን 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን መልሰን እናሰማችሁ።
ቪኦኤ ሰላም ለእናንተ ይሁን በያላችሁበት፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስቲ እባካችሁ እቺን ለጠቅላይ ሚኒስትር እንደው አብይ አህመድ አስተላልፉልኝ፣ ወደዚህ ሲመጡ እንደው የፍቅር ኬንያቸውን ይዘው ብቻ እንዳይመጡ፣ ለዘረኞችም እንደው ምን አለበት እንደው ይሄ ቲታኖስ የሚባለውን ዘረኝነት የሚያራግቡትን እንደዚህ አይነትም ደግሞ የፍቅር እንደው ቲታኖስ ይዘው መጥተው እንደ ቢረጩልን፣ ዘር ከሚቆጥሩት አጥንት ከሚቆጥሩት ሰው ከሞተ በኋላ አጥንት ነው አፈር ነው ዘር ይቆጥራል። እዚህ አማራ ነኝ ኦሮሞ ነኝ ትግሬ ነኝ እያለ ሰው ነኝ ቢል የተደረሰ ሰው በሰውነቱ ይቀበራል ያለ እግዚአብሔር። ግን እዚህ ዘር ቆጣሪዎች እባካችሁ እባካችሁ የምንመለከት እንደው ስትሰሙት ለካ ሰው ነን እንስሳ አይደለንም ብለን እናስብ ብላችሁ ዞር ብላችሁ ማጥራታችሁ እንደው ወደኋላ እየዞራችሁ ራሳችሁን ምርምሩ።
እኔ ስትልኝ አሉላ ከፕሮፌሰሮች ጋር ያደርገው ነበረ ውይይት በተለይ ፕሮፌሰር ተከስተ ጋሽ የተነሳ ጥያቄ አለ። ኢትዮጵያ ኤርትራውያንን እንዴት አድርጋ ታያቸው እንደምን ታያቸዋለች? ለኢትዮጵያውያን ወይስ ኤርትራውያን ሲሉ ሰማኋቸውና የምርጫ የኤርትራውያን ምርጫ እንጂ የኢትዮጵያ ብቻ አይመስለኝም። ኤርትራውያን ምን መሆን ነው የሚፈልጉት? ኤርትራውያን መሆን ነው የሚፈልጉት ወይስ ኢትዮጵያውያን? በግላቸው ኢትዮጵያዊ መሆን እንፈልጋለን የሚሉ ካሉ ባለሳሳት ኢትዮጵያ ትቀበላለች፣ ኢትዮጵያውያን አድርጋ ትቀበላለች። እንደ ሀገር ግን ኤርትራ እንደ ሀገር ምን መሆን የምትፈልገው? ኢትዮጵያ መሆን ትፈልጋለች? መሆን ከፈለገች ኢትዮጵያ ስየው ብላ እንደምትቀበል የታወቀ ሰው እንደየምርጫው ነው መሆን ያለበት እንጂ የኢትዮጵያ ጉዳይም አይመስለኝም። ዱዋል ሲቲዝን ግን አትሰጥም ኤርትራዊና ኢትዮጵያዊ። ምናልባት አሁን ህግ ካልተቀየረ በስተቀር ዱዋል ሲቲዝን ትሰጥ አልነበረችም። አመሰግናለሁ።
ጠናስን ቪዎች እንደምን አላችሁ? ሰሞኑን 3 ምሁራኖችን በአዳነች ተጋብዘው ሰምተን ነበር። ፕሮፌሰር መድህኔ እና አቶ ገብሩ አስራት እና ልደቱ። አዳነች በጠየቀቻቸው ጥያቄ መሰረት ጸጉረ ልውጥ የሚለው በደርግም ጊዜ ሲጠቀሙበት የነበረው ነው። እንደገና ደግሞ የቅንጅብ የሚለው ጠቅላይ ሚኒስትሩ የተጠቀሙበትን እና ሌላው በአማራ ክልል የህገ መንግስቱን የጣሰ ባንዲራ ላለችው የቅንጅብ የተባለው የቅንጅብ ማለት የትኛውንም ብሔረሰብ በስም ተጠቀሰም፣ ነገር ግን የቅንጅብ የሆኑ ሰዎች አሉ። ትክክል ነው አሉ። አገሪቱ ውስጥ በጣም ብዙ ውከትና ጥላቻ ሲፈጥሩ የነበሩ ሰዎች አሉ። እነኛን ሰዎች ነው። ሌላው ደግሞ ጸጉረ ልውጥ በደርግ ጊዜም ሲባል ነበር ለተባለው ጸጉረ ልውጥ ማለት አማርኛው ምናልባት ግልጽ ወይንም አለመረዳት ካልሆነ በስተቀር ጸጉረ ልውጥ ማለት በዛ አካባቢ ያልተለመደ ሰው ማለት ነው። በሶስተኛ ደረጃ አማራ ክልል አረንጓዴ ቢጫ ቀይ ባንዲራ ይዞ ወጥቶ ነበር። ያ አረንጓዴ ቢጫ ቀይ ነጻነቱን ለማሳየት ኢትዮጵያዊነቱን ለመግለጽ ደስታውን ለመግለጽ የተጠቀመበት ነው እንጂ ህገ መንግስቱን ጣሰ የሚባለው በሰበባ ሰበቡ የአማራን ህዝብ ለማጥቃት ሆን ተብሎ የተፈለገ ነገር ነው እንጂ በመላ ኢትዮጵያ ውስጥ ያለ ህዝብ አረንጓዴ ቢጫ ቀዩን እያውለበለበ ይዞ ወጥቷል። የአማራ ክልል ብቻ አይደለም። ደግሞም ትክክል ናቸው። የነበረ ያለ ባንዲራ ነው ይዘው የወጡት እና ለሰላምና ለአንድነት ለፍቅር ብንተጋ መልካም ነው።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በሚቀርቡ አወያይ አነጋጋሪ በሆኑ ርዕሶች ዙሪያ የምትልኩልን አስተያየቶች እናስተናግዳለንና ደውሉ፣ ጻፉልን። አሁን ወደ ሙዚቃው ከመሸጋገራችን በፊት አንድ ዜና ነገር እናሰማለን። ኢትዮጵያና ኤርትራ የወዳጅነት ጨዋታ ያደርጉ ነው።
የኢትዮጵያ የእግር ኳስ ፌዴሬሽን የሁለቱን ሀገሮች ወንድማማችነት ለማጠናከር የወዳጅነት ጨዋታ ለማድረግ ግብዣ ያደረገበትን ደብዳቤ ባለፈው ሳምንት ልኳል።
የኤርትራ ብሔራዊ እግር ኳስ ፌዴሬሽንም የቀረበለትን ጥያቄ ወይም ግብዣ መቀበሉን የሚያረጋግጥ ደብዳቤ በመላክ መስማማቱን ገልጠዋል ይላል። ታዲያ ትክክለኛው ቀን ጨዋታው የሚካሄድበት ይፋ አልተደረገም እስካሁን፣ ወደፊት ይፋ እንደሚደረግ ገልጸዋል። አሁን በቀጥታ ወደ ዜማው እንለፍ። ቆንጅት፣ ዜማው እየተሰማ ነው።
አልሆነም ቸኩየ ሳልሰራ በጣሁ አልሆነም ቸኩየ ሀውሳ ዝናብ አይጥል ያበቅላል በመስኖ ሀውሳ ዝናብ አይጥል ያበቅላል በመስኖ ታየኝ ናከላቱ ጃምዮሽ መስሎ ayenya karatu jamiyo shamaslo di 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 ተቀሰቀሰብኝ መጣብኝ አመሌ ተቀሰቀሰብኝ መጣብኝ አመሌ ሰርቆ ሰርቆ ማየት ትቶ ነበር አይኔ እብዲቱ ሙሪቱ እኔ አልነበርኩም እብዲቱ ሙሪቱ እኔ አልነበርኩም ባትርሽኝ መጣ ዝናብ ይቻላል ወይ ባትርሽኝ መጣ Navi chala loi di 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 di
ማሪቱ ለገሰ የአምባሰሏ ንግስት ነበረች። ደብቄዋለሁ ያለችው ቆንጅት
ደብቄዋለሁ ነው ርዕሱ።
ርዕሱስ ነው ካዲሱ ሲዲያ ነው። ግሩም ዜማ ነው። ሁሌም ዛሬም ድምጿ እንደ ወትሮው ሁሉ ግሩም ነው።
ቆረቆራል።
እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በዚህ ሰዓት በየሳምንቱ እየተቀናበረ የሚቀርበው የስፖርት ዝግጅት ነው ሰዓቱ። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በለንደኑ ዳያመንድ ሊግ ኬንያዊው አትሌት ኢማኑኤል ኮሪር በ800 ሜትር የዓለምን ፈጣን ጊዜ አስመዘገበ። በእግር ኳስ ጅማ አባ ጅፋር የዘንድሮው የኢትዮጵያ ፕሪምየር ሊግ ሻምፒዮን ሆኗል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። የትላንቱን ለንደን ኦሊምፒክ ስቴዲየም ላይ የተካሄደውን የዳያመንድ ሊግ ውድድሮች ዜና ላስቀድም። የ23 ዓመት ዕድሜ ያለው ኬንያዊው አትሌት ኢማኑኤል ኮሪር በ800 ሜትር ፈጣኑን የዓለም ጊዜ ሲያስመዘግብ ከ2012 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ለመጀመሪያ ጊዜ መሆኑ ነው። 1:42.14 ሆኗል አዲሱ ፈጣን ጊዜ። ከአንድ ቀን በፊት አርብ ዕለት ማለት ነው ኒጌል አሞስ ሞናኮ ላይ 1:42.14 አስመዝግቦ እንደነበር ታውቋል። ይህን አዲስ ሬኮርድ ለማስመዝገብ የነበረኝ እቅድ በመጪው ዓመት ነበር፣ ቀድሞ በመፈጸሙ ተደስቻለሁ ብሏል ኢማኑኤል ኮሪር። ክሌተን መርፊ ከዩናይትድ ስቴትስ ሁለተኛ ወጥቷል። በሴቶቹ የአንድ ማይል ሩጫ ውድድር ደግሞ ለሆላንድ የምትሮጠው ኢትዮጵያዊት ሲፋን ሐሰን በ4:14.71 ቀድማ ገብታለች። ሲፋን ከዘጠኝ ቀናት በፊት ራባት ላይ በ5000 የአውሮፓን ሬኮርድ መስበሯ አይዘነጋም። ጉዳፍ ጸጋዬ ሁለተኛ ሆናለች። ኬንያዊቷ ሄለን ኦቢሪ ሦስተኛ። በ100 ሜትር ፈጣኑ የመሰናክል ሩጫ አሜሪካዊቷ ኬንድራ ሃሪሰን አንደኛ ወጣለች። በሌላው አስገራሚው የሴቶቹ 200 ሜትር ሩጫ ውድድር እንግሊዛዊቷ ዲና አሸር ስሚዝ ቀድማ ገብታለች። ሌሎች ውድድሮችም ተካሂደዋል። ለቀሪዎቹ የስፖርት ዜናዎች ገዛኝ ጽዮን መስቀል ከአዲስ አበባ ተከታዩን ይዟል።
አመሰግናለሁ ሰለሞን። 16 ክለቦችን ያሳተፈው የ2010 ዓ ም የኢትዮጵያ ፕሪምየር ሊግ ሊጠናቀቅ ከተያዘለት የጊዜ መርሃ ግብር ተራዝሞ ሲጠናቀቅ ጅማ አባ ጅፋር ሊጉን በተቀላቀለበት የመጀመሪያ ዓመት ሻምፒዮን ለመሆን መብቃቱ አድናቆት ተችሮታል። ሁለት ቡድኖች በሻምፒዮና ውድድሩ መጨረሻ በእኩል ነጥብና እኩል ጎል እስከ መጨረሻው ሲደርሱ በ20 ዓመት የፕሪምየር ሊጉ ታሪክ የዘንድሮ ለሁለተኛ ጊዜ ነው። ጅማ አባ ጅፋርና ቅዱስ ጊዮርጊስ እኩል 52 ነጥብና እኩል 19 ጎል ይዘው ለሻምፒዮናው የመጨረሻ ውድድር ደርሰው ነበር። ሁለቱ ቡድኖች የትናንት እሁድ ሳምንት የመጨረሻውን ወሳኝ ጨዋታ ማድረግ ሲገባቸው በተለየ አጋጣሚ አንድ ቀን አራዝመው ጨዋታቸውን አድርገዋል። አዲስ አበባ ላይ ቅዱስ ጊዮርጊስ ሐዋሳ ከተማን 2-0 በማሸነፍ ነጥቡን 55 የጎል ብዛቱን ደግሞ 21 ሲያደርስ፣ ጅማ አባ ጅፋር በአንጻሩ ጅማ ላይ አዳማ ከተማን በሰፊ የግብ ልዩነት 5-0 በመርታት በነጥብ 55 ከጊዮርጊስ አቻ ቢሆንም የጎል ብዛቱን 24 አድርሷል። በመሆኑም በሶስት ጎል ብልጫ ጅማ አባ ጅፋር የ2010 ዓ.ም የኢትዮጵያ ፕሪምየር ሊግ ሻምፒዮን ሆነዋል። በእለቱ ለጅማ አባ ጅፋር ጎሎቹን በማስቆጠር ኮከብ ሆኖ ያመሸው የናይጄሪያዊው ፕሮፌሽናል ኦኬኪ አፉላቢ በ23 ጎል የሻምፒዮናው ኮከብ ጎል አግቢ ሲሆን የቡድኑ አሰልጣኝ ገብረመድህን ኃይሌም ኮከብ አሰልጣኝ ሆነው ተመርጠዋል። ኢትዮጵያ ኤሌክትሪክ፣ ወልዳያ ከተማና አርባ ምንጭ ከተማ ሶስቱ ቡድኖች ወደ ታችኛው ዲቪዚዮን ወርደዋል። የ2010 የኢትዮጵያ ፕሪምየር ሊግ ጥሩ ጊዜን አላሳለፈም። አጫዋች ዳኞች የተደበደቡበት በአዲስ አበባና በክልል ከተማ ስቴዲየሞች የጦር ሜዳ እስኪመስሉ ብጥብጥና ለበርካታ ሰዎች ጉዳት የደረሰበት ከመቼውም ጊዜ ስፖርታዊ ጨዋነት የተጓደለበት ጊዜ ሆኖ አሳልፏል። ወደ እግር ኳስ ነክ ዜናዎች ስናመራ ወቅቱ የተጫዋቾች የረፍት ጊዜና ክረምት በመሆኑ በምትኩ የተጫዋቾች የአሰልጣኞች የዝውውር መስኮት ተከፍቶ መሸጥ መለወጡ ውስጥ ውስጡን ተጠዋጥፏል። ለዛሬ የሁለት አሰልጣኞችን ጉዳይ እንመለከታለን። አሰልጣኝ ሳይኖረው ጥቂት ወራቶችን ያሳለፈው የኢትዮጵያ ብሔራዊ ቡድንም አቶ አብርሃም መብራቱን በሳምንቱ አጋማሽ በአሰልጣኝነት አግኝተዋል። በኢትዮጵያ እግር ኳስ ፌዴሬሽን የተመረጡት አቶ አብርሃም መብራቱ ከዓመታት በፊት በሀገር ውስጥ የተለያዩ ክለቦችን ከማሰልጠናቸውም በላይ የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ሆነውም ሰርተዋል። ላለፉት 10 ዓመታት ደግሞ ወደ የመን አምርተው ክለቦችን በማሰልጠንና በእግር ኳስ ዘርፍ በኃላፊነትም ሰርተዋል። በአሁኑ ጊዜ የየመን ብሔራዊ እግር ኳስ ቡድን በማሰልጠን ላይ ናቸው። በቅርቡም ወደ ሀገር ተመልሰው የብሔራዊ ቡድኑን ዋልያዎቹን የማሰልጠን ስራቸውን እንደሚጀምሩ ካሉበት ሆነው አስታውቀዋል። በሌላ በኩል ደግሞ ላለፉት 3 ዓመታት የሐዋሳ ከተማን ሲያሰለጥኑ የቆዩት አቶ ውበቱ አባተ የጎንደሩን ፋሲል ከተማ ለማሰልጠን ስምምነት መፈራረማቸውን የክለቡ ምክትል ሰብሳቢ አቶ አስቻለው ወርቁ አስታውቀዋል። የክለቡ ምክትል ሰብሳቢና አሰልጣኝ ውበቱ አባተ ስምምነቱን አስመልክተው በየተራ የሚከተለውን ተናግረዋል። በቅድሚያም አቶ አስቻለው ወርቁ፣
ክለባችን አሁን ካለበት ደረጃ ከፍ ሊያደርጉ ይችላሉ ብለን ስላመን አቶ ውበቱ ወደ ክለባችን እንዲመጡ ተስማምተናል። ታዳጊ ወጣቶች ላይ አትኩረንም ለመስራት ስላቀድን የዚህ ክለብ ምንጭም ከታች ተኮትኩቶ የሚወጣው ወጣት ነው ብለን ስለምናምን ለዚህ ደግሞ የመረጥናቸው አቶ ውበቱ ነው።
ደጋፊውን የሚያረካ ቡድን መፍጠር፣ እነዚህ ናቸው በዋነኛነት። ስለዚህ ይህንን ለማድረግ ደግሞ የተሻለ ቦታ ፋሲል ነው ከሚል ለ2 ዓመት ከእነሱ ጋር ለመቆየት ተስማምቻለሁ። በዛም መሰረት ወደዚህ ጠንካራ የደጋፊ አካል ወዳለው ቲም እና ወደ ትልቅ ስም ወዳለው ቡድን በመዘዋወሬ ደስታ ይሰማኛል። በቆይታ እንግዲህ ከእነሱ ጋር ተባብሬ የሚጠበቅብኝን ነገር ሁሉ ለማድረግ ጥረት እንደማደርግ ነው የሚሰማኝ።
በመጨረሻም በፈረንሳይ ብሔራዊ ቡድን ሻምፒዮንነት በተጠናቀቀው 21ኛው የዓለም እግር ኳስ ዋንጫ ለ32 ተሳታፊ ቡድኖች የተመደበው $400 ሚሊዮን ተከፋፍለዋል። ሻምፒዮናው የፈረንሳይ ቡድን የአንበሳውን ድርሻ $32 ሚሊዮን አግኝተዋል። የውድድሩ ክስተት የሆነው የክሮሽያ ብሔራዊ ቡድን በሁለተኝነቱ $28 ሚሊዮን፣ ሶስተኛና አራተኛ የወጡት የቤልጅየምና የእንግሊዝ ብሔራዊ ቡድኖች 24ና 22 ሚሊዮን ዶላር ደርሷቸዋል። ሌሎችም 28 ቡድኖች እንደየደረጃቸው ተከፍሏቸዋል። FIFA ካለፈው 4 አመት ከመደበው ገንዘብም በላይ በ42% ጭማሪ ያደረገ ሲሆን በተለይም ውድድሩ ከመጀመሩ አስቀድሞ ለአምስቱ የአፍሪካ ቡድኖች ለእያንዳንዳቸው 2 ሚሊዮን ዶላር ድጎማ ማድረጉ አስመስግኖታል። በኔ በኩል ያለው ይኸው ነው። ሰለሞን ወደ አንተ ተመልሻለሁ።
ገዛኸኝ ጽዮን መስቀልን አመሰግናለሁ። ካለን ጊዜ አንጻር በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የተከታተላችሁት ሳምንታዊውን የስፖርት ዝግጅት ነበር። አዘጋጆቹን እናመሰግናለን። አሁን ወደ አፍሪቃ ነክ ርዕሶች እንሻገር።
የኢትዮጵያና የኤርትራ የሰላም ስምምነት ዘላቂነት እንዲኖረው የድንበር መካለል ጉዳይ የሚመለከታቸው ሕዝቦች በጉዳዩ እንዲሳተፉ ማድረግና ማነጋገር ያስፈልጋል ብለዋል የለንደን ነዋሪ የሆኑት ኤርትራዊ አቶ አብድራህማን ሰይድ። አቶ አብድራህማን ስለ ኤርትራ የሰብአዊ መብትና የአስተዳደር ጉዳይ የሚከታተሉ ተንታኝ ናቸው። ኤርትራ ውስጥ ዘላቂ የሆነ ውልና ስምምነት ለመፈራረም ከተፈለገ ሰብአዊ መብቶች መከበር አለባቸው። እስረኞች እንዲፈቱ ያስፈልጋል። ቢያንስ በአሁኑ ወቅት ኢትዮጵያ ውስጥ እንደሚደረገው አይነት ለውጥ መኖር አለበት ይላሉ አቶ አብድራህማን። የዚህ ፕሮግራም አዘጋጅና አቅራቢ አዳነች ፍስሐዬ ነች ያነጋገረቻቸው።
እኔ የማየው በሁለት መልኩ ነው። አንደኛው ሰላም መገኘቱ በሁለት ህዝቦች ወይም አገሮች መካከል በጣም አስፈላጊና መኖር የነበረበት ነው ከመጀመሪያው ጀምሮ ማለት ነው። ሌላኛው መልኩ ግን ሰላሙ ዘላቂ እንዲሆን የሚያስፈልጉ ነገሮች አሉ። ተራርጦ ወደ ሰላም መግባት ጥሩም ቢሆንም ግን የሰላም ዋጋ አለው። እሱ ደግሞ መጀመሪያ በኢትዮጵያና በኤርትራ ውስጥ በእያንዳንዱ አገር ማለት ነው የአስተዳደር መስተካከል ይኖርበታል። እዛ ሪፎርም ማለት ነው። እዛው ላይ ሰብአዊ መብቶችም ሌላም የፖለቲካል መብቶችም መጠበቅ አለባቸው። ኢትዮጵያ ውስጥ እንግዲህ ይህን ነገር ጀምሮ ቆይተዋል። ሬሌቲቭሊ ሲታይ ኢትዮጵያ የተሻለ መድረክ ላይ ነው ያሉት። በኤርትራ በኩል ግን ያው እንዳያችሁት ለምሳሌ ስለ ሰላሙ ስምምነት ሲፈራረሙ በኢትዮጵያ በኩል ከገዢው ፓርቲ ጀምሮ እስከ ፓርላማ ደርሶ ብሎ ነው የሚያልፈው። በኮንስቲቱሽን እና በኢንስቲቱሽን መንገድ አድርጎ ነው የሚያልፈው። ኤርትራ ውስጥ ግን በአንድ ግለሰብ ነው የሚወሰኑ ሁሉም ነገር እና እንደዚህ አይነት ተመጣጣኝ ያልሆነ አስተዳደር ለሆነ አይነት ሽርክነት፣ ለሰላም ይሁን ለቆጠባ ለሆነ አይነት ሽርክነት ዋስትና አይሰጥም። ሌላው ደግሞ ህዝቡ መሳተፍ አለበት። ለምሳሌ በኤርትራም ሆነ በኢትዮጵያም የህዝብ ተሳታፊነት አስፈላጊ ነው። ሰላሙ ዋስትና እንዲኖረው ህዝቡ የኔ ነው ብሎ መያዝ መቻል አለበት። ሶስተኛው አስፈላጊ ነገር እዚህ ጉዳይ ላይ የድንበሩ ኢሹ ለማስመር ሲመጣ፣ ዲማርኬሽን ለማድረግ ሲመጣ፣ ያን ጊዜ እንግዲህ እዛ አካባቢ ያሉት ክልሎች ይሁን ወረዳዎች እና ሌሎች ህዝቦች እነሱንም የሚሳተፉበት ነገር መሆን አለበት። ከነሱ ተስማምቶ የሚሆን ነገር አለበት። አለበለዚያ ግን እነሱ የማይቀበሉት ከሆነ ትንሽ በአዲስ አበባ በአስመራ ተወስኖ እዛ ላይ ሲደርስ ሊቸገሩ ይችላሉ። የኢትዮጵያን ኤርላይንስ ወደ አስመራ መሄድ፣ የአስመራ ኤርትራን ኤርላይንስ ወደ አዲስ አበባ መሄድ፣ ሌላ ነገሮች ከነሱ ተያይዘው መምጣት ያለባቸው ኢንፋክት በቅድሚያም ተሰልፈው መምጣት ያለባቸው እነዚህ ነገሮች ነው የሆነ ማምነው።
አዎ፣ እዛ ላይ እንግዲህ እንዳሉት በኢትዮጵያም በኩል ሆነ በኤርትራ በኩል ባድመም ወደ ኤርትራ ትሄዳለች ነው የሚባለው። በምን መልክ ይሄዳሉ? የአዲ ኢሮብስ ጉዳይ ምንድን ነው የሚሆነው? ህዝቡ የግድ መከፈል ካለበት የዜግነታቸው ጉዳይ እንዴት ይሆናል የሚለው እስካሁን የሚታወቅ ነገር የለም። እንግዲህ
በጣም አስፈላጊ ጥያቄ ነው። ምክንያቱም ስምምነቱ ላይ ሲፈራረሙ ከድሮም ጀምሮ በመለስ ዜናዊም ከዛም ቀጥሎ የመጣው ፕራይም ሚኒስትር ኃይለማርያም ደሳለኝም ሲጠይቁት የነበረ እንደሚመስለኝ ፍርዱን ተቀብለነዋል ግን ስራ ላይ ለማዋል መደራደር አለብን፣ መነጋገር አለብን ነበር የሚሉት እና ምናልባት እነሱ ይህን ነገር ኮንሲደር እያደረጉ ይመስላሉ። በኤርትራ በኩል እንግዲህ ይህን ነገር አይቀበሉትም ነበር። ዋናው አሁንም የሚያስፈራኝ በኤርትራ በኩል እንግዲህ አሁን መቀበላቸው የአቶ አብይን ጥሪ ትንሽ ምናልባት የሁለት ቡድኖች ኮንፍሊክት ወይም ራይቫልሪ ቆይቶ አንዱን ቡድን ለምሳሌ የወያኔው ቡድን ተሸንፎ ስለታየ አሁን የአብይን ጥሪ የተቀበለው ለዚህ እንዳይሆንም ያሰራል። ምን ለማለት ነው? በአቶ አብይ ቦታ ላይ መለስ ወይም አሁን ያለው የክልሉ ኃላፊ ደብረጽዮን የወያኔ ሊቀመንበር ኖሮ ቢኖር ይቀበለው ነበር ወይስ አይቀበለውም ነበር? እንደሚመስለኝ ምናልባት አይቀበለውም ነበር። ምክንያቱም የአቶ ኢሳያስ ኢንተርቪው ከዳመጥን በሀያ ሰኔ በፈረንጅ አቆጣጠር ማለት ነው ያደረገውን ስታይ ሁሉ ጊዜ ወያኔን እስካሁን እንደ ጠላት ነው የሚያየው ያለው እና ይሄን ነገር እንግዲህ ለሰላም አያግዝም። የፓርቲ ራይቫልሪ መሆን የለበትም እና ይሄን ነገር በደንብ የታየ አይመስለኝም። ዋናው ግን ወደ ጥያቄያችን እንድንመለስ የነዚህ አይነት ጉዳዮች አፈታት አሉ ከአንድ መንገድ በላይ። አንዱን ዲዋል ሲቲዝንሺፕ ይባላል። ለምሳሌ ለሰፋሪዎቹ የዛ አካባቢ በሁለቱ ሲከፈል ምናልባት የሁለቱ ሀገሮች ዜግነት ኖሯቸው በሁለቱ ተመካክተው ሊኖሩ ይችል ይሆናል። ሌላውም ምናልባት ድርድር ተደርጎ አንዱን አካባቢ ኦኬ በእናንተ ይስተዳደር ምክንያቱም ለእናንተ ስለሚቀርባችሁ አንደኛው ደግሞ ለእኛ የሚያመች ምናምን ተብሎ ሊደረስ ይቻላል። ለምሳሌ በቤልጅየም እና በሆላንድ እንደዚ አይነት ችግሮች ነበሩ። አንዳንድ ቦታዎች የሆላንድ መንግስት በፖሊስ የሆነ የገበነኛ ለመጠየቅ ወይም ለመያዝ ሲሄዱ አይመቻቸውም ነበር። የግድ በቤልጅየም ሶቨሬን ቴሪቶሪ አድርገው ማለፍ አለባቸው እና ስለማይመች መጨረሻ ላይ ቦታውን ለቤልጅየም ሰጡት እና ቤልጅየም ራሳችሁ አስተዳድሩት ወይም የእናንተ ጁሪስዲክሽን ውስጥ ይግባ ተብሎ በዛ ስምምነት ጨርሰውታል። እና ብዙ ምሳሌዎች አሉ እንደዚህ አይነት ችግሮች ለመፍታት የሚያስችሉ።
አሁን እንግዲህ ይሄ ሰላም ዘላቂ ከሆነ ኤርትራ ውስጥ ምንድን ነው የሚጠብቁት? ምን ለውጥ እንዲመጣ ይፈልጋሉ?
እኛ ኤርትራ ውስጥ አሁን ኢንፋክት የሌጂትመሲ ጥያቄ ያለ የህጋዊነት ያለውን ስርዓት ህጋዊነት የለውም። ለምሳሌ ህጋዊነት ሲባል ምንድን ነው? አንድ መንግስት ህጋዊነት ቢኖረው በምርጫ የተመረጠ መንግስት፣ በህዝብ የተባረከ መንግስት ሲሆን፣ ህዝብን የሚያገለግል መንግስት ሲሆን ያኔ ህጋዊነት ይኖረዋል። ሌላ ህጋዊነትም አሉ። ለምሳሌ ትራንዚሽናል ሌጂትመሲ የሚባል ነገር አለ። ትራንዚሽናል ሌጂትመሲ ኤርትራ ውስጥ የነበረው መጀመሪያ ከ91 እስከ 93 ነው። 93 በኦፊሻል ኤርትራ ሉዓላዊነቷን ሲታወቅላትና ሲረጋገጥላት የዩናይትድ ኔሽንስ የአፍሪካን ዩኒየን አባል ስትሆን ከዛ በኋላ እስከ የህገ መንግስት ያጸደቁበት ጊዜ ማለት ነው ከ1993 በፈረንጅ አቆጣጠር እስከ 1997 ያኔ የሽግግር መንግስት ሆኖ የሽግግር ሌጂትመሲ ወይም ህጋዊነት ነበራቸው። ከዛ በኋላ ለምሳሌ በጦርነቱ አማካኝቶ ሁሉም ነገር አቁመውት ነበር። ምክንያቱም ከዛ በኋላ ሊመጣ የነበረው ህጋዊነት የህገ መንግስት ህጋዊነት ነበር። ቋማዊ ወይም ኮንስቲቱሽናል ሌጂትመሲ መምጣት ነበረበት። እሱን ግን በጦርነቱ ምክንያት ሲያቆመው፣ ጦርነቱ እንግዲህ በ2000 ተፈራርመው አቆሙት። ሆስቲሊቲ ቆመዋል። ፍርዱም በ2002 ተሰጥተዋል። እና ከዛ በኋላ መሆን የነበረበት ወደ ምርጫ ገብቶ ስልጣኑን ለህዝብ አስረክቦ ህዝቡን የመረጠው ነበር መምጣት የነበረበት ኃላፊነት ላይ። ከ2002 ዓመተ ምህረት በኋላ ኤርትራ ውስጥ ያለው መንግስት በፍጹም ህጋዊነት ያጣ ነው። ከዛም በላይ ለምሳሌ ገዢው ፓርቲም የራሱ የፓርቲ ህጋዊነት አለው። በዛም መሰረትም ቢሆን የለውም። ይህን ፓርቲ ለምሳሌ ከ10 ዓመት በላይ የማዕከላዊ ኮሚቴው ይሁን ሌላው ስብሰባ አድርጎ አያውቅም። በ2001 በፈረንጅ አቆጣጠር ነው ከጦርነቱ በኋላ ስብሰባ ይደረግ ብለው የፓርቲው መሪዎች ታላላቅ መሪዎች ስብሰባ ይጠራ ተብሎ ሲጠይቁ በዛ ምክንያት የታሰሩት እስካሁን እንደታሰሩ ናቸው ያሉት። ይሄን ነገር መስተካከል አለበት። ምክንያቱም አንደኛው እሱ የሚፈራረማቸው ውሎች ይሁን ሌሎች በህግ አይን ሲታይ በኤርትራ ውስጥ ህጋዊነት ሊኖራቸው አይችሉም። ሰላሙ ሰው ስለሚፈልገው ተደስቶ ተቀብሎታል። ዘላቂ የሆነ ውልና ስምምነቶችን ለመፈራረም ከሆነ ህዝብ የሚወክል መንግስት ኤርትራ ውስጥ መኖር አለበት። ይሄን ከመጀመሩ በፊትም የእስረኞች መለቀቅ፣ የሰብአዊ መብቶች፣ ይህ ሁሉ ነገር ኢትዮጵያ ውስጥ የሚሆነው ያለው አሁን ህዳሴ የሚሆን ሌላም ሌላም እንደዛ አይነት አትሊስት ቢያንስ እንደዛ አይነት ኤርትራ ውስጥም መንጸባረቅ አለበት። እንደዛ ካልሆነ ግን አስተማማኝ ሰላም ሊኖር አይችልም በኤርትራና በኢትዮጵያ መካከል።
እሺ፣ እንግዲህ አቶ አብዱራህማን ሰይድ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለሰጣችሁ።
አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምናልፈው። የአየር ንብረት ለውጥ በአፍሪካ ብዝሃ ሕይወት ላይ የሚያደርሰውን ጫና ይመለከታል። የዋርካ ዛፍ ህልውና አደጋ ላይ ነው ይለናል። ይህ በአፍሪካ ተወዳጅ የሆነ የዛፍ አይነት በአየር ንብረት ለውጥ ሳቢያ ሊሆን ይችላል ሲሉ ተመራማሪዎች በሰጡት ሰበብ ቁጥሩ እጅግ እየተመናመነ መሆኑ ተገልጧል። ዴብራ ብሎክ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ግዙፉ ዋርካ ለአፍሪካውያን ብዙ ትርጉም ያለው ዛፍ ነው። ከጥላነት እስከ ችሎትነት እስከ አምልኮም የሚደርስ መወደድም ስልጣንም ጭምር የተካነ ነው። በደቡባዊ አፍሪካ የሳቫና መስኮች ጥንት ከነ ግርማ ሞገሱ እዚህም እዚያም አንሰራርቶ የኖረው ዋርካ ዛሬ ግን ቁጥሩ እጅግ እየተመናመነ እንዲያውም እየሞተና እየጠፋ ነው እያሉ ነው ተመራማሪዎች። ምክንያቱ የተፈጥሮይቱ መናጋት፣ የአየሩ ንብረት መዛባት ሳይሆን እንደማይቀርም ይናገራሉ። ባለፉት ጥቂት አስሮች ዓመታት ውስጥ ብቻ ከሺህ እስከ 2500 ዓመት ዕድሜ ከነበራቸው 13 ዋርካዎች 9ኙ ጠፍተዋል። ተቆርጠው ሳይሆን ሞቱ፣ ወደቁ። የዋርካዎች ምድር ተብላ የምትታወቀው የደቡብ አፍሪካ ሊምፖፖ ግዛት የዚህ ጉዳት ቀዳሚ ተጠቂ መሆኗን ኔቸር ፕላንትስ የሚባለው ሳይንሳዊ መጽሔት ዘግቧል። ሊምፖፖ ውስጥ ዋርካ እንዲያው የቆመ ዛፍ ብቻ አይደለም፣ የሕይወት መሠረትም ነው ለብዙዎች። አሁን ስሩ እየደረቀ ተገንድሶ ይታያል።
እነዚህ ዛፎች ሲሞቱ ግራ ይገባኛል፣ ምክንያቱም ከዚህ ዛፍ ድጋፍ እናገኛለን። መድኃኒት፣ ምግብ፣ መጠለያም ይሰጠናል እኮ ዋርካ።
ሲፉጋ ላዛሩስ ሊምፖፖ ውስጥ የአንድ መንደር ነዋሪ ነች። አሁን ወድቆ ሲፉጋ ግንዱ ላይ የቆመችበት ዛፍ የ1200 ዓመት ዕድሜ ያለው ነበር። እንግዲህ ደቡብ አፍሪካ፣ ቦትስዋና፣ ናሚቢያ፣ ዛምቢያ፣ ዚምባብዌ ዋርካዎቻቸውን በፈጣን ሁኔታ እያጡ ናቸው። እያሻቀበ የመጣውን የአካባቢ ግለትና ድርቁንም መቋቋም የተሳናቸው ይመስላል በሳይንቲስቶቹ እምነት። ስቲቨን ውድቦርን ደቡብ አፍሪካ የሚገኘው ብሔራዊ የምርምር ተቋም ባልደረባ ናቸው።
በደቡባዊ አካባቢዎች የዋርካን ስርጭት ስንቃኝ ቆሞ የምናገኛቸው ለጋ ዛፎች በጣም ጥቂት ናቸው። የበሰሉት ዛፎች ግን እየጠፉ ናቸው። እያስተዋልን ያለነውም በአየር ንብረት መዛባት ሳቢያ እየተፈጠረ ያለነውን ለውጥ ነው።
በዓለም ዙሪያ ያሉ ዋርካዎች እጅግ የበዙ አበባዎችን የሚያሳዩና እስከ 20 ሜትር ከፍታ የሚያድጉ ናቸው። በዝናባማ ወቅቶች ብዙ ውሃ የሚስቡት ግንዶችና ቅርንጫፎቻቸው ለሰዎች ምግብነት ያላቸውን መጠጦችና እርጎ መሰል መብልም ይሰጣሉ። አና ሙንጄላ የአንድ መንደር አዛውንት ናቸው።
እንደ መድኃኒትም እኮ ነው። ከዚያ ብዙ ኃይል እናገኛለን።
ከግዙፎቹ እስከ ደቃቆቹ ያሉ አራዊትና እንስሳትም የአፍሪካን ዋርካዎች ይጠጋሉ። የመንግሥታቱ ድርጅት የአካባቢ ጥበቃ መርሃ ግብር የቴክኒክ አማካሪ ዳንኤል ፓኩዩ እንዲህ ይላሉ።
በሰው ሕይወትና በተፈጥሮ ምህዳሩ ላይ ጠቃሚ ትርጉም አለው። እነኚህ ዝርያዎችን ተንከባክበን ማብቀል ሳይኖርብን አይቀርም። ምክንያቱም በሚያውቁ ሰዎች ከተያዙ የዋርካን ፍሬ መልሶ ማብቀል ይቻላል።
ለሺዎች ዓመታት ቆመው ዛሬ እየጠፉ ያሉ የጥንቶቹን ባለ ግርማዎቹን ዋርካዎች እንዲያገግሙ ማድረግ፣ መልሶ ነፍስ መዝራት ቅድሚያ ሊሰጠው የሚገባ መሆኑንም ባለሙያዎቹ በአጽንኦት እየመከሩ ነው።
አድማጮች፣ ስርጭታችን ሊገባደድ ነው። ይህን የዋርካን ታሪክ የተመለከተ ዘገባ ነበር ሰለሞን ያቀረበልን። ሰለሞን እናመሰግናለን። አሁን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። ዋና ዋና ዜናዎቹን ባጫጭሩ እናሰማችሁ።
የኬንያ ወጂር ፍርድ ቤት በህገ ወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ኢትዮጵያውያኑ የተያዙት ባለፈው አርብ ሲሆን ወጂር ፍርድ ቤት ቀርበው እያንዳንዳቸው 50 ሺህ የኬንያ ሺሊንግ አሊያም የአንድ ወር እስራት እንዲቀጡ ነው የተፈረደባቸው። የሩዋንዳ ፕሬዚደንት ፖል ካጋሜ ቻይናን አፍሪካን በኩልነት የምታይ ሲሉ አሞገሱ። በዓለም አቀፍ ጉዳዮች አብዮታዊ የሆነና ከገንዘብም የሚበልጥ ዋጋ ያለው ነው ይህ እርምጃ ሲሉ ካጋሜ መናገራቸው ተጠቅሷል።
አድማጮች የተከታተላችሁት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የተላለፈውን የሰኞ ምሽት የአንድ ሰዓት ስርጭታችንን እዚህ ላይ እናበቃለን።
ያስተናገድናችሁ ቆንጂት ታዬና
አሉላ ከበደ፣
ያቀናበረልን ንጉሱ ታምሬ ነው። ዋና አዘጋጇ ትዝታ በላቸው። በዚሁ እንሰናበታችኋለን። ነገ ማክሰኞ እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። ደህና